Gambino VOA.
ሰላም ጤና ይስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ ህዳር 16 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል ለምሽቱ ከያዝንላችሁ መሐከል ጥቂቶቹን እናስተዋውቃችሁ ንጹሃን ዜጎች ስር ተሸሽጎ ጦርነት ማካሄድ ዓለም አቀፍ ወንጀል በመሆኑ በውጊያ ላይ እየተሳተፉ ያሉ ሁለቱም ወገኖች ዲፕሎማሲ አምነስቲ ኢንተርናሽናል አሳሰበ በሌላ በኩል ኢትዮጵያን አርቲስቶች በትግራይ ክልል በግጭቱ ምክንያት የተጎዱ የህብረተሰብ ክፍሎችን ለማገዝ የሚውል የገቢ ማሰባሰቢያ መርሃ ግብር ማዘጋጀታቸው ተሰምቷል። በዚህ ዙሪያ ዘገባ አለን። ዜናና የሙዚቃ ምርጫም ይኖረናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎቹ ነን። አሁን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ተሰሙ ዘንድ እንጋብዛችኋለን።
አመሰግናለሁ ኤደን። በአዲስ አበባ ከተማ ከ1997 ዓመተ ምህረት ጀምሮ ባሉት አመታት ከ1352 ሄክታር በላይ መሬት በህገወጥ መንገድ መያዙንና ከ79000 በላይ ቤቶች ደግሞ በህገወጥ መንገድ መገንባታቸውን በህገወጥ የመሬት ወረራና ግንባታ ላይ ሲደረግ የነበረ የጥናት ግኝት ይፋ አድርጓል። የከተማ አስተዳደሩ ይህን ያስታወቀው ባለፉት 16 አመታት በአዲስ አበባ ከተማ ሲካሄድ የቆየ የመሬት ወረራና አስመልክቶ ያደረገውን ጥናት ተከትሎ ነው። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤ የጋራ ሀብት መጠቀሚያ የሆነውን መሬት በህገወጥ መንገድ የያዙ አካላት ላይ አስፈላጊ እርምጃ በመውሰድና በወረራ የተያዙ መሬቶችን ወደ መሬት ባንክ የመመለስ ስራ ይሰራል ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በሆሮ ጉድሩ ወለጋ ዞን ሆሮ ቡለቅ ወረዳ የመንግስት ጸጥታ ኃይሎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ሁለት ወጣቶችንና አንድ መምህር ገደሉ ሲል ከቤተሰብ መካከል የቅርብ ዘመድ ነኝ ያሉ ግለሰብ ገለጹ። የወረዳው ጸጥታና አስተዳደር ጽፈት ቤት ኃላፊ ግለሰቦቹ ስለመገደላቸው ለጽፈት ቤታቸው ያሳወቀ ባለመኖሩ ምንም አይነት ምርመራ ለመደረጉን አስታውቀዋል። በተመሳሳይ በሰሜን ሸዋ ደራ ወረዳም አንድ ግለሰብ በጸጥታ ኃይሎች ከተያዘ በኋላ ተገድሎ መገኘቱን አንድ የአይን እማኝ ገልጸዋል። የደራ ወረዳ ጸጥታና አስተዳደር ጽፈት ቤት ኃላፊ የተገደለ የተባለው ግለሰብ በወረዳችን አልታሰረም፣ በወረዳችን የተገደለ ሰውም የለም ማለታቸውን ናኮር መልካ ያደረሰን ዘገባ አመልክቷል። የምዕራብ አፍሪካዊቷ ሀገር ኒጀር የቀድሞ ፕሬዝዳንት ማማዱ ታንጃ በ82 ዓመታቸው ከሞት መለየታቸውን ተከትሎ ሀገሪቱ የሶስት ቀን ብሔራዊ ሀዘን አውጃለች። የሀገሪቱ መንግስት ታንጃ በዋና ከተማዋ ኒያሜ መሞታቸውን ቢያስታውቅም ለሞት ያበቃቸው ምክንያት ግን አልገለጸም። እንደ አውሮፓውያን አቆጣጠር ከ1999 እስከ 2010 ድረስ ለፕሬዝዳንትነት ተመርጠው ያገለገሉት ታንጃ ከስልጣን የወረዱት በስልጣን ለመቆየት የሀገሪቱን ህገ መንግስት ለመቀየር በመሞከራቸው በተደረገ መፈንቅለ መንግስት ነው። የታንጃን ከስልጣን መውረድ ተከትሎ በ2011 ምርጫ ኢሶፎ መሐመዱ ፕሬዝዳንት ሆነው ተመርጠዋል። የቀድሞ ፕሬዝዳንቱ ህይወታቸው ያለፈው ሀገሪቱ ካንድ ወር በኋላ ብሔራዊ ምርጫ ልታካሄድ ዝግጅት እያደረገችበት ባለችበት ወቅት ነው። የአሜሪካ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ለኮቪድ-19 ተጋላጭ ሆኑ ሰዎች ተለይተው መቆየት የሚገባቸውን ጊዜ ሊቀንስ መሆኑን ባለስልጣናት አስታውቀዋል። አሁን ባለው መመሪያ መሰረት ለቫይረሱ ተጋላጭ ሆኑ ሰዎች እስከ 14 ቀን ድረስ ራሳቸውን አግለው መቆየት እንዳለባቸው ቢመክርም ባለስልጣናቱ ማክሰኞ እንዳስታወቁት አንድ ሰው ባጠረው ጊዜ ከበሽታው ተመርምሮ ነጻ መሆኑን ካረጋገጠ ራስን ለይቶ የማቆያው ጊዜ ሊያጥር ይችላል። ይህ በእንዲህ እንዳለ የአሜሪካ መንግስት የኮቪድ-19 መከላከያ ክትባቱ ፍቃድ እንዳገኘ የመጀመሪያውን ዙር ለመከተብ እየተዘጋጀች መሆኑን አስታውቃለች። የመንግስት አፈጻጸም ዋና ሹም የሆኑት ጀነራል ጉስታቭ ፔርና ማክሰኞ ዕለት ለጋዜጠኞች ሲናገሩ በሁለት ኩባንያዎች የተሰሩ 40 ሚሊዮን ጠብታ ክትባዎች በታህሳስ ወር መጨረሻ ላይ ዝግጁ ይሆናሉ ብለዋል። የአሜሪካ ምግብና መድኃኒት ቁጥጥር አስተዳደርም ፋይዘር ኩባንያ ላቀረበው ክትባት ያስቸኳይ ማረጋገጫ እስከ ታህሳስ 10 ድረስ ይሰጣል ተብሎ እየተጠበቀ ነው። ሌላው ክትባቱን ያገኘው ሞደርን ኩባንያ ደግሞ ፈቃድ ለማግኘት ማመልከቻውን በቅርቡ ያስገባል። ሁለቱም ኩባንያዎች የቅድመ ሙከራ ክትባቶቻቸው ከፍተኛ ውጤት ማግኘታቸውን አስታውቀዋል። ባሳለፍነው ሳምንት የአሜሪካ መንግስት ለክፍለ ግዛቶችና አካባቢዎቻቸው በዚህ በመጀመሪያው ዙር ምን ያክል የክትባት መጠን እንደሚደርሳቸውና በቅድሚያ ማን ክትባቱን ማግኘት እንዳለበት የሚመክረውን እቅድ አሳውቋል። የመጀመሪያው ዙር ክትባቱ በቅድሚያ ለጤና ዘርፍ ሰራተኞች ላይ እንደሚያተኩር የሚጠበቅ ሲሆን ባለስልጣናቱ እንዳስታወቁት በመጪው ሚያዝያ ወር ላይ ክትባቱ ለሁሉም የዩናይትድ ስቴትስ ነዋሪዎች የሚዳረስ ይሆናል። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ጆ ባይደን ዛሬ በሚያደርጉት ንግግር ትኩረታቸው የኮቪድ-19 ወረርሽኝና የሰሞኑን የአመት በዓላት ወቅት የተመለከተ እንደሚሆን ታውቋል። በአገሪቱ ልማድ መሰረት ብዙ ሚሊዮን ሰዎች ከያሉበት ተሰባስበው ከቤተሰብ ጋር የሚያሳልፉት የምስጋና ቀን ወይም ታንክስጊቪንግ ዴይ በዓል ነገ ሐሙስ ይከበራል። ሆኖም ዘንድሮ በመላ ሀገሪቱ የኮሮና ቫይረስ መዛመት በመባባሱ የተነሳ ፌደራል መንግስቱ ሰውን ከጉዞ ተቆጥቦ በየቤቱ እንዲቆይ እየተማጸነ ነው። ጆ ባይደንም በንግግራቸው በዚህ የበዓል ወቅት አሜሪካውያን በጋራ ስለሚከፍሉት መስዋዕትነት በማውሳት ይህን ጊዜ ልናልፈው እንደምንችል እንደምናሳልፈውም ያሳስባሉ ሲል የሽግግር ጽፈት ቤታቸው አመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ይደል መልሳችሁ።
ስመኝሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን የዕለቱን አብይ ርዕስ እናስደምጣችሁ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሂዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳሰበ። ንጹሃን ዜጎች ስር ተሸሽጎ ጦርነት ማካሄድ ዓለም አቀፍ ወንጀል በመሆኑ በውጊያ ላይ እየተሳተፉ ያሉ ሁለቱም ወገኖች ከዚህ ተግባር ሊቆጠቡ ይገባል ብሏል። በተጨማሪም መንግስት የሰብአዊ ረድኤት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻችም ጥሪውን አቅርቧል። የሰብአዊ መብቶች አጥኚ የሆኑት ፍስሐ ተክሌን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ ከትላንት በስቲያ የወጣውን የድርጅታቸውን ማሳሰቢያ የያዘ መግለጫ ሲያብራሩ ጠቅላይ ሚኒስትር አብይ አህመድ መቀሌ ለሚገኙ የህወሓት ተዋጊዎች የ72 ሰዓታት ጊዜ ገደብ ካስቀመጡ በኋላ የኢትዮጵያ ሰራዊት ቃል አቀባይ የሆኑት ኮሎኔል ደጀኔ ጸጋዬ በመንግስቱ ቴሌቪዥን ጣቢያ ቀርበው የመቀሌ ከተማ ነዋሪዎች ከህዝባዊ ወያኔ ሓርነት ትግራይ ሰራዊት እንዲነጠሉ ካልሆነ ግን ለአደጋ ሊጋለጡ እንደሚችሉ አይነት ትርጉም ያለው ማሳሰቢያ መስጠታቸው በራሱ አሳሳቢ ጉዳይ ነው ብለዋል።
መቀሌ እንግዲህ ወደ 500,000 በላይ ህዝብ ያለባት ከተማ እንደሆነች ይነገራል። በዚህ በከተማ ላይ የሚደረግ ጦርነት ደግሞ በጦርነት ውስጥ ተሳታፊ ያልሆኑ ወይም ደግሞ ሲቪል የምንላቸውን የህብረተሰብ ክፍሎች ሊጎዳ ይችላል እና ይሄ ስቴትመንት በጣም አሳስበን ነው። በሌላኛውም በገን የተነገረው ነገር እንደዚሁ አሳሳቢ ነው እና አንደኛ ያው መንግስትም ሲቪሊያን ላይ የሚደርሰውን ጉዳት ለመቀነስ እንሞክራለን እንቀጥላለን ብሏል።
አቶ ፍስሐ ውጊያው ወደ መቀሌ የተጠጋ የሚሄድ ከሆነ ከጦርነቱ ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎች የመጎዳት እድላቸው ሰፊ በመሆኑ እነርሱ እንዳይጎዱ አስፈላጊ ጥንቃቄ መደረግ አለበት ብለዋል።
እዚህ ጦርነት ስለሚሳተፈው የመከላከያ ኃይል ሆነ ለሌላ አካላት ግልጽ የሆነ ተዛዝ ያስፈልጋል። ያ ተዛዝም ደግሞ በጦርነቱ ሳሳፊ ያሉን ወገኖችን ሲቪሊያን ማለት ነው። ከዛ በተጨማሪ ደግሞ የሲቪሊያን ተቋማት ለምሳሌ ሆስፒታል፣ ቤተክርስቲያናት፣ ትምህርት ቤቶች እነዚህ እንዳይጎዱ አስፈላጊውን ጥንቃቄ እንዲያደርጉ ግልጽ የሆነ ኢንስትራክሽን ወይም መመሪያ እንዲሰጣቸው እንደሚገባ ነው ያሳሰብነው። ከዛ በተጨማሪ ደግሞ በከተማ በሚደረግ ጦርነት ውስጥ እነዚህ ሰፊ ቦታዎችን የማዳረስ አቅም ያላቸው መሳሪያዎች ለምሳሌ እንደ ሞርታር፣ መድፍ እና እነዚህ አንድ ቦታ ፈንድተው ደግሞ ተቀጣጣይ የሆኑ የማይመሩ የአውሮፕላን ቦምቦች እነዚህ አይነት መንትኖች መጠቀም ልክ አይደለም የሚለውን ለማሳሰብ ነው።
ማሳሰቢያው ለኢትዮጵያ መንግስትና ህዝባዊ ወያኔ ሀርነት ትግራይ ህወሓትም ነው ያሉት አቶ ፍስሐ በህወሓትም በኩል ሰላማዊ ዜጎችን ከለላ በማድረግ የሚነገሩት ነገሮች ተመሳሳይ ናቸው ብለዋል።
ለሁለቱም ወገን ነው። ምክንያቱም በዛኛውም ወገን የሚነገሩ ነገሮች አሉ። ሰላማዊ ዜጎች በጦርነት ውስጥ እንዲሳተፉ የማነሳሳት ነገሮች አሉ እና በዚህ አጋጣሚ ማስታወስ የምፈልገው ማንኛውም ሰው በጦርነቱ እሳተፋለሁ ካለ ያው አስቸጋሪ ነው፣ ለሲቪሊያን ሊታይ አይችልም። ግን በዚህ ውስጥ ተሳትፎ የሌላቸው ሰዎችን እንዲኖራቸው ማነሳሳትም ተገቢ አይደለም እና ይሄ የምንሰጠው ትናንትና ያወጣ ነው ማሳሰቢያ ለሁለቱም ወገኖች ነው።
የጦር ካምፖችን ሰብአዊ ከለላ በመስጠት ሰላማዊ ዜጎች በሚገኙበት ቦታ በመገንባትም ሆነ ወታደራዊ ቁሳቁስን ማስቀመጥ የጦር ወንጀል ነው ያሉት አቶ ፍስሐ ጦርነት የማይፈልጉና ከዛም ጋር ምንም ግንኙነት የሌላቸው ሰዎች እንዳይጎዱ ጥንቃቄ ማድረግ ይገባል ብለዋል።
በተለይ ደግሞ ሂውማን ሺልድ ወይም ደግሞ ሰብአዊ ከለላ መጠቀምም ልክ አይደለም። ለጦርነት ተገቢ ታርጌት ወይም ደግሞ ተገቢ ኢላማ ሊሆኑ የሚችሉ ለምሳሌ የሚሊታሪ ካምፖችን፣ የከባድ መሳሪያዎችን ወይም ደግሞ ሌሎች ለሚሊታሪ አገልግሎት የሚውሉ መገልገያዎችን በሙሉ በሲቪሊያን ባሉበት አካባቢ ማስቀመጥም የጦር ወንጀል ሊሆን ይችላል። ስለዚህ ይሄም መሆን የለበትም። እነዚህ ነገሮች ደግሞ በሲቪሊያን አካባቢ ያሉ ብሎ ደግሞ ሌላኛው ወገን ደግሞ ያንን እንደ ፈቃድ ማየት የለበትም። ነጥሎ መምታት መቻል አለበት። ለበለዚያ ሲቪሊያንን ያለ አግባብ መግደል የሚለው ወንጀል ውስጥ ይገባል እና ከዚህም እንዲቀጠው ለሁለቱም ወገኖች ነው የምናሳስበው። የሚሊታሪ ቤዞችን የሲቪሊያን አካባቢ ላይ ማስቀመጥ እንደ ወንጀል ስለሚቆጠር፣
በተጨማሪም መንግስት የሰብአዊ እርዳታ አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻች ጥሪ አቅርበዋል።
በጦርነቱ የተያዙ ሰላማዊ ወገኖች የተለያዩ የሰብአዊ ቁሳቁሶች እጥረት እንዳለባቸው ሰምተናል። ስለዚህ ምግብም ሆነ ሌሎች ተጨማሪ ፋሲሊቲዎች የሚደርስበትን ሁኔታ እንዲያመቻቹ መጠየቅ ነው። እዛ ላይ ደግሞ እንግዲህ የሰብአዊ መብት ሁኔታን የሚከታተሉ ባለሙያዎችም ጦርነቱ ባለባቸው ቦታዎች ሁሉ እንዲገቡ አስፈላጊ ሁኔታ እንዲመቻችላቸውም ጠይቀናል።
በተያያዘም ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባይደርን ጠቅሶ ባወጣው አጭር ማሳሰቢያ ቀድሞውኑም በምግብ በነዳጅ እጥረትና በመገናኛ መስመር መቋረጥ የተጎዳው ከጦርነቱ ጋር ምንም ግንኙነት የሌለው የትግራይ ሕዝብ በጦርነቱ ጉዳት ሊደርስባቸው ይችላል የሚለው አሳሳቢ ጉዳይ መሆኑን ገልጸዋል። ሰላማዊ ዜጎች ባሉበት ቦታ ላይ ከሚደረግ ጦርነት ሰላማዊ ዜጎችን መጠበቅ ከባድ በመሆኑ በሁለቱም በኢትዮጵያ መንግስትም ሆነ በህወሓት በኩል በእነርሱ ቁጥጥር ስር ያሉ ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት አለባቸው ብለዋል። አሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮን ግርማን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። የኮቪድ-19 ወረርሽኝን በመከላከልና የሕክምና አገልግሎት በመስጠት በቀጥታ ለሚሳተፉ የጤና ዘርፍ ሰራተኞች የተጋላጭነት ልዩ አበል እንዲከፈላቸው የሚያዘው አዋጅ በሚኒስትሮች ምክር ቤት ጸድቆ ከወጣ 6 ወራት ቢያልፈውም እስካሁን ክፍያው እንዳልተፈጸመላቸው የጤና ባለሙያዎች ለአሜሪካ ድምጽ አስታውቋል። ከአበል ክፍያው በተጨማሪም ቋሚ ደሞዝም ጊዜውን ጠብቆ ስለማይከፈል በኮቪድ-19 ዙሪያ የሚሰሩ ባለሙያዎች ከኮሮና ተጋላጭነት ባለፈ ለከፍተኛ የኢኮኖሚ ጫና መዳረጋቸውንም ተናግሯል። በተለያዩ የኢትዮጵያ ክልሎች የሚሰሩ የጤና ባለሙያዎችን ያነጋገረችው ስመኝሽ ቆየናት እንደሚከተለው አሰናድተዋለች።
የጤና ዘርፍ ሰራተኞች የኮቪድ-19 ወረርሽኝን ለመቆጣጠርና ለማከም በሚደረገው ጥረት ለበሽታው ያላቸውን ከፍተኛ ተጋላጭነትና እያበረከቱት ያለውን አስተዋጽኦ ከግምት ውስጥ በማስገባት የሚኒስትሮች ምክር ቤት ልዩ አበል እንዲከፈላቸው ውሳኔ ያስተላለፈው ግንቦት 14 2012 ዓመተ ምህረት ነበር። ነገር ግን ይህ ውሳኔ እስካሁን ተፈጻሚ እንዳልሆነና ወረርሽኙን ለመቆጣጠር በቀጥታ ተሳታፊ ሆነው የሚሰሩ የጤና ባለሙያዎችም ሆኑ ድጋፍ ሰጪ አካላት ምንም አይነት የአበል ክፍያ እያገኙ እንዳልሆነ በተለያዩ ክልሎች ያነጋገርናቸው የጤና ባለሙያዎች ይገልጻሉ። ከነዚህ ውስጥ አንዷ በደቡብ ክልል ወላይታ ዩኒቨርሲቲ ውስጥ በሚገኝ የኮሮና ሕክምና ማዕከል ውስጥ ላለፉት 5 ወራት ከቤተሰብ ተነጥላ የኮሮና ቫይረስ ህሙማንን እያከመች የምትገኘው ዶክተር አዲስ ሀብታሙ አንዷ ናት።
ምልክት ከሌላቸው ጀምሮ እስከ ሜካኒካል ቬንቲሌተር ወይም መተንፈሻ ማሽን ላይ እስካሉ ታካሚዎች ድረስ ቀን ማታ ሳንል በጣም ብዙ ታካሚ ያስተናገድን ነበር ያለነው እስካሁንና ያው ከቤተሰብ ተለይተን ያለነው ከዘመድ ወዳጅ ርቀን ኦልሞስት ወደ 5 ወራችን ነው እዚህ ኮምፓውንድ ውስጥ ኮንፋይንድ ሆነን ያለነውና ምንም እንኳን አዋጁ ከግንቦት 14 ጀምሮ ታስቦ ከዛ በኋላ ክፍያው ተፈጻሚ እንዲሆን ብሎ ሚኒስትሮች ምክር ቤት ቢያውጅም እስካሁን ድረስ ምንም አይነት የተጋላጭነት ክፍያ አልደረሰንም።
በተመሳሳይ ካለፈው አመት ሚያዝያ ወር ጀምሮ በአማራ ክልል ሰሜን ሸዋ ዞን የኮሮና ለይቶ ማቆያ የህክምና ማዕከል ውስጥ በማገልገል ላይ የሚገኙት ዶክተር ኤፍሬም ቸርነት ምልክት ከማያሳዩ ህመምተኞች አንስቶ በመተንፈሻ መርጃ መሳሪያ እርዳታ እስከሚታከሙ ህመምተኞች ድረስ ድጋፍ የሚያደርጉ የጤና ባለሙያዎች ለወረርሽኙ ያላቸውን ተጋላጭነት ገልጸው የታሳቢ ተደርጎ እንዲከፈላቸው የተፈቀደው የአበል ክፍያ ባለመፈጸሙ እንዳሳዘናቸው ያስረዳሉ።
እኛ ምናልባት የህክምና ባለሙያዎች በመሆናችን ከሌላው ማህበረሰብ በተለየ መልኩ ሙያችን ስለሚያስገድደን በቫይረሱ ከተጠቁ ሰዎች ጋር ለብዙ ጊዜ አብረን እንቆያለን። እነሱ ይወጣሉ፣ ወደ ሌላ አዲስ ተጠቅቶ ይመጣል። እኛ ግን እዛው ነው የምንሆነው እና ተጋላጭነታችን ተከታታይ ነው ማለት የሚቋረጥ ነገር አይደለም። እዛው እስካለን ድረስ ህይወትን መስዋዕት አድርገን ነው እዚህ ቦታ ላይ የምንሰራው። ደግሞ ብዙዎቻችን ቤተሰብ እናስተዳድራለን። ቤተሰብ መርዳት ይጠበቅ ብርሃት አንድ ሰው ሰርቶ ደግሞ ማግኘት አለበት። ከዛ አንጻር ኢኮኖሚካሊ በጣም ስትረስ ይፈጥራል። ገብቶሻል? የስራው ኢንቫይሮንመንት አንድ የስትረስ ምንጭ ነው፣ ጭንቀት ይፈጥራል። ከዛ በዘለለ ደግሞ አስተሳችን ስትበይ ደግሞ የሚፈጥረው ኢኮኖሚካል ስትረስ አለና ስትረሶቹ ተደራራቢ ይሆናሉ።
በሚኒስትሮች ምክር ቤት እንዲከፈል ታዞ የነበረው ልዩ አበል እስካሁን ካለመከፈሉ በተጨማሪ የህክምና ባለሙያዎቹ የሚከፈላቸው ደሞዝ ለኑሮ በቂ ያለመሆኑና ጊዜውን ጠብቆ አለመሰጠቱም ለህክምና ባለሙያዎቹም ሆነ በድጋፍ ሰጭነት የሚያገለግሉ አካላት የኢኮኖሚ ችግር ውስጥ እንደከተታቸው ዶክተር ኤፍሬም ጨምረው ያስረዳሉ።
ደሞዝ የመዘግየት ችግር አለ። እንግዲህ እኔ እስካየሁ ድረስ ሰኔ ላይ ተከፍሎም ጳጉሜ ላይ የተከፈለን ጊዜ አለ፣ 2 ወር በሌለው ማለት ነው። እሱ ደግሞ በራሱ የሚፈጥረው ጫና አለ። አንድ ሶርሳችን ያቸው ደሞዝ በሆነችበት አበሉ በተያዘበት ሁኔታ ያቸው ደሞዝ ደግሞ 2 ወር ድሌ ስታደርግ ኢኮኖሚካሊ በጣም ስትረስ ውስጥ ነው የምትገቢ። ማለት እንደ ሌላ ሰው እንዲተራው አሉጠሽ መንብለሽ ምናምን ያገኘው ነገር አይሆንም። ምክንያቱም እኛ የምንሰራው ኮቪድ-19 ሴንተር ላይ ነው። በማህበረሰቡም ቢሆን የሆነ ያህል አንቺን አሁን ፍሪ ሆኖ የሚቀርብሽ ሰው ላይኖር ይችላል፣ ለህይወታቸው ከመስጋት አንጻር ማለት ነው። ከዛ አንጻር ነገሮችን አሁን ኑሮሽ ራሱ ኢኮኖሚካሊ ነገሮችን አሳልጠሽ የመኖር ሁኔታ ላይኖር ይችላል እኛ ጋር ሲሆን፣ ስለዚህ ይህንን ነገር ትንሽ ጭንቀት ይፈጥራል እኛ ጋር።
በሚኒስትሮች ምክር ቤት ውሳኔ መሰረት በኮቪድ-19 ወረርሽኝ ዙሪያ የሚሳተፉና ልዩ የአበል ክፍያ እንዲከፈላቸው የተወሰነው ወረርሽኙን ለመከላከል ለተቋቋመው ግብረ ኃይል አስተባባሪዎች፣ ሐኪሞች፣ አምቡላንስ ላይ የሚሰሩ ሰራተኞች፣ የጽዳት የጥበቃና የመሳሰሉ ስራዎችን የሚሰሩ ድጋፍ ሰጪ አካላት ሲሆን የክፍያው መጠንም እንደየስራ ድርሻቸው በቀን ከ1150 እስከ 300 ብር እንዲሆን ያዛል። ዶክተር ኤፍሬም ይህ ክፍያ አዲስ አበባ ከተማ በኮቪድ-19 ዙሪያ ለሚሰሩ ሐኪሞች 2 ጊዜ መከፈሉን ገልጸው በሌሎች ክልሎች ላይ ለሚገኙ ሐኪሞች አለመከፈሉ ግን የበለጠ ጥያቄ ፈጥሮብኛል ይላሉ።
በተለየ መልኩ ግን አዲስ አበባ የሀገሪቷ ዋና ከተማ ላይ የሚሰሩ የሕክምና ባለሙያዎች አንድ ጊዜ ብቻ ሳይሆን ሁለተኛ ዙር ተከፍሏቸዋል። ሁለተኛው ዙር እንዲሁም ቅርብ ጊዜ ነው የተከፈላቸው። ይሄ ነገር ደግሞ አጠቃላይ ተፈጻሚነቱ በሀገር ደረጃ ነው የሚለው እዛም ላይ ማለት ነው። የጠዋጅ ላይ ግን በአዲስ አበባ ብቻ ተፈጻሚ ሆኖ ሌሎቹ ክልሎች ላይ ይሄ ነገር ተፈጻሚ አልሆነም። እኛ ራሱ በጣም ግራ እየገባን ነው።
ሌላው በጉዳዩ ላይ ያነጋገርነው ዶክተር እሸቱ ታደሰ በቦንጋ ከተማ በሚገኘውና በከፋ ዞን ውስጥ ብቻኛ በሆነው የኮሮና ህክምና ማዕከል ውስጥ የአካባቢ ጤና አጠባበቅ ባለሙያና የአራተኛ አመት የህክምና ተማሪ ነው። ከማዕከሉ በተጨማሪ ለኮሮና ታማሚዎች የቤት ለቤት ህክምና አገልግሎት የሚሰጠውና ነፍሳችንን ገብረን ነው የምናገለግለው የሚለው ዶክተር እሸቱ የሚከፈላቸው ደሞዝ ለቤት ኪራይ፣ ለምግብና ለመሳሰሉት መሰረታዊ ወጪዎች እንኳን እንደማይበቃ በመግለጽ የህክምና ባለሙያው ያለበትን ቅሬታ እንዲህ ያስረዳል።
እኛ ራሳችንን ነፍሳችንን የታችንን አካልፈን ፈቅን ገብረን የምንሰራ የጤና ባለሙያዎች ነን። ተጋላጭነቱ በጣም የከፋ ነው። ጉዳት ሲደርስና ሞት ሲደርስ ምንም ተጠቂዎቹ እኛ ነን። የትኛውም አይነት ኬዝ የሚመጣ መጀመሪያ የምንሳተፈውና ራሳችን አሳልፈው የሚሰጠው እኛ ነን እና አብዛኛው እንዲሁም ማለት ይቻላል ውጭ ነው የሚኖረው፣ ተከራይቶ ማለት ነው እየከፈለ የሚኖረው። የኑሮ ውድነትን ታውቂያለሽ፣ በጣም የናረ ኑሮ ውድነት በዚህ ሰዓት አለ። ክላስ ደግሞ የምንመገበውን ምግብ ውጭ ነው የምንበላው፣ የሚያቀርብልን አካል የለም። ስለዚህ ለነዛ ወጪዎችና ሌሎችም ወጪዎችም አሉ፣ የልብስ ወጪ አለ፣ ሌሎች ወጪዎችም ይኖራሉ እና እነሱ ስናወጣ በጣም ያነሰ ገንዘብ ነው የምናገኘው። ይህን ነገር ተነጋግረውበት ጤና ባለሙያ ለሚሰራ ይህን ያህል የተጋላጭነት ክፍያ ያስፈልገዋል ብለው ወስነዋል። ይህን ደግሞ በበቂ ጥናት ነው አረጋግጠው ነው የወሰኑት። እኛ ከምንኖረው ኑሮና ከሚከፈለን ገንዘብ አንጻር ስትመለከቱ በጣም ያነሰና በጣም ተቸግረን እንደምንኖር ነው በደንብ አድርጌ አስረግጬ የምናገረው ማለት ነው። ግን አብዛኞቹ በጣም ተቸግረው ሲኖሩ አያለሁ። እኔም እንደዛ ማለት ነው፣ በጣም ነው የምንቸገረው።
ዶክተር እሸቱ ጨምሮ በአዲስ አበባና በክልል ከተሞች መካከል ያለው የአበል አከፋፈል ልዩነትና የደሞዝ መዘግየት እንዲስተካከልም ጠይቋል።
ሌሎች ክልሎችና የአስተዳደር ከተሞች ላይ ተከፍሏቸው ለእኛ ግን እስካሁን ድረስ አለመከፈሉ በጣም በጣም ቅር ብሎናል። ልክ አይደለም፣ መከላከል አለበት፣ መከፈል አለበት። መናገር ብቻ ሳይሆን የተናገሩትን ነገር ተግባራዊ ማዋል አለባቸው። ደሞዝ እንኳን በአግባቡ አይገባም። እስከ 21 ቀን ድረስ ጠብቀን ነው ደሞዝ እንኳን የምንወስደው እና በደሞዝ አከፋፈል ደረጃም በተጋላጭነት ክፍያም ደረጃ እንዲከፍለን እንዲደረግ ነው የምናሳስበው።
የሕክምና ባለሙያዎቹ የአበል ክፍያ ጥያቄያቸውን ለሚገኙባቸው ዞኖችና ክልሎች አቅርበው በቂ መልስ ባለማግኘታቸው ጤና ሚኒስትርን ጨምሮ ወደ ሌሎች የሚመለከታቸው የፌዴራል መስሪያ ቤቶች ቅሬታቸውን ለማስገባት እየተዘጋጁ መሆኑን ነግረውናል። በጉዳዩ ላይ አስተያየታቸውን እንዲሰጡን የጤና ሚኒስትርን ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው ባይሳካም ምላሻቸውን ካገኘን ጉዳዩን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ለዘገባው እናመሰግናለን። በፌዴራል መንግስትና በትግራይ ክልል መካከል የተፈጠረውን ግጭት ተከትሎ ላለፉት 3 ሳምንታት ከ40 ሺህ በላይ የሚሆኑ ኢትዮጵያውያን ወደ ጎረቤት ሀገር ሱዳን መሰደዳቸውንና በሀገር ውስጥም ክልሉ ለከፍተኛ የሰብአዊ ቀውስ እንደተጋለጠ የተባበሩት መንግስታት ድርጅት ከሰሞኑ አስታውቋል። ይህን ችግር በሀገር ውስጥ ለመቅረፍ በሚል ኢትዮጵያውያን አርቲስቶችና የመገናኛ ብዙሃን ባለሙያዎች እንዲሁም ተጽዕኖ ፈጣሪ ሰዎች ጥበብ ለሀገር ክብር በሚል ስያሜ በሀገሪቱ እየተካሄዱ ላሉ ለውጦች የተደራጀ አበርክቶት ለማድረግ መንቀሳቀሳቸው ታውቋል። ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አንጋፋና ወጣት የኪነ ጥበብ እንዲሁም የመገናኛ ብዙሃን ባለሙያዎች በሀገሪቱ በተለያዩ ቦታዎች ላይ እያጋጠሙ ያሉ ሰብአዊ ችግሮችን ለማገዝ እና በተናጠል ሲያደርጓቸው የነበሩትን እንቅስቃሴዎች ለማቀናጀት መሰባሰባቸው ተሰምቷል። በነገው ዕለትም በሀገር አቀፍ ደረጃ ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ በትግራይ ክልል ላሉ ወገኖች ያሰናዱ ሲሆን ከእንቅስቃሴው አስተባባሪዎች መካከል አንዱ የሆኑት አቶ መሐመድ ካሳ ይህ እንቅስቃሴ የጥበብ ማህበረሰቡ ሊሰራቸው ካቀዳቸው ስራዎች ውስጥ ንዑስ ክፍል መሆኑን በመግለጽ ዋና ዓላማውን እንዲህ ያስረዳሉ።
ይህ ቡድን ሀሳብ የመነጨው የዛሬ የኪነ ጥበብ ባለሙያዎች የመገናኛ ብዙሀን ሰዎች ምን እናድርግ? በግል ሁላችንም የተለያዩ ስራዎችን እንሰራለን። በሀገራችን በሚነሱ ወቅታዊ ሰው ሰራሽ ተፈጥሯዊ ሁኔታዎች ላይ ሁላችንም እየበኩላችን እናደርጋለን። በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ላይ ግን ምን ማድረግ አለብን የሚል ውይይት ተካሄደ። ተሰባስበን በአጭር ጊዜ ወደ ተግባር አንገባም ተባለ። ሀሳቦች መጡ፣ የተለያዩ ሀሳቦች፣ የተለያዩ ውይይቶች ተካሄዱና ከዛ ጥረት ለሀገር ክብር የሚል ዋና መሪ ቃል ተፈጠረ። በዛ መሪ ቃል ስር ሌሎች ንዑስ መሪ ቃላቶች ኖረው ለሀገር መከላከያ ክብር እቆማለሁ የሚል አንድ ስነስርዓት ሲኖር አንድ መርሃ ክብር ይሁን ተባለ። እሱ የትላንት ሳምንት ተካሄደ። በጥሩ ሁኔታ ተከናውኖ ነበር። ሁለተኛው ደግሞ መርሃ ክብር አሁን ነገ የሚካሄደው መርሃ ክብር ነው። ይህ ደግሞ የሀገር ልጅ የማርች በሚል ሰብአዊነት ላይ ትኩረት ያደረገ ሰብአዊነት ላይ በዋነኝነት በዚህ ግጭት በዚህ ጦርነት የተጎዱትን ሁሉም አካባቢዎች ላይ ተንቀሳቅሶ ሄዶ የአካባቢውን ሰዎች ችግሮቻችንን ዘመዶቻችንን ጠይቀን ልክ እንደ ዘመድሽ ሲጎዳ ሰው ሲጎዳ በኢትዮጵያ ባህል ማጽናናት፣ መጠየቅ፣ መዘየር ነው።
አቶ መሐመድ ነገ ሐሙስ ህዳር 17 ቀን በአዲስ አበባ የተለያዩ ተቋማትና የንግድ ማዕከላት አርቲስቶቹ አገልግልና የቃል መቀበያ ቅጽ በመያዝ እንደሚንቀሳቀሱና እንዲሁም በክልል ከተሞችም ከባህልና ከቱሪዝም ሚኒስቴር ጋር በመቀናጀት የገቢ ማሰባሰቢያ መርሃ ግብራቸውን እንደሚያስኬዱ ይገልጻሉ።
መርሃ ግብሩ የአንድ ቀን መርሃ ግብር አንድ ቀን ሙሉ ነው። በአዲስ አበባ የአዲስ አበባ ከተማ ውስጥ የሚገኙ ታዋቂ የኪነ ጥበብ ባለሙያዎች፣ የመገናኛ ብዙሀን ባለሙያዎች ይኖራሉ። በሌሎችም ክልሎች በየክልሉ ያሉ ታዋቂ የኪነ ጥበብ እና የመገናኛ ብዙሀን ባለሙያዎች አገልግል ይዘው አገልግላችን ለወገናችን አገልግላችን ለወገናችን ፍቅር የሚል ሁሉም በአቅማችን በሚችለው ልንደርስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን በአምራቾች፣ በአከፋፋዮች፣ ቸርቻሪዎች፣ በሁሉም አይነት ተቋማት አቅማችን በሚችለው መድረስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን እንዞራለን። በአገልግል ላይ የቃለ መግቢያ ሰነድ ይሰጣለን። ቃለ መግቢያው ላይ ሰዎች የሚደግፉትን ምክር ጽፈው የተከፈተው የባንክ አካውንት ቀጥታ ገቢ ያደርጋሉ። ቀጥታ ከኛ ጋር የካሽ ግንኙነት አይታቸውም። ለምን? ለማሰባሰብ ለቁጥጥር አይመችም። ከዛ ደግሞ ስርጭቱም ላይ ብዙ ልምድ ስለሌለን እኛ አይመችም። ከእዛ አካውንት ውስጥ ይገባል። በሀገር አቀፍ ደረጃ ላሉ ባህልና ቱሪዝም ቢሮዎች ነግረናቸዋል። አስገዳጅ የለውም። በበጎ ፈቃደኝነት የሚሰራ ስራ ተግባር ነው። ስለዚህ ሁሉም የኪነ ጥበብ ባለሙያው በያለበት ባቢ የባንክ አካውንቱ አንድ ነው። የትን ቦታ ቢሆን ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ቢሆን ያሉ ሰዎች እንዲልቁ።
አቶ መሐመድ ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አርቲስቶች ገንዘቡ ተሰባስቦ እንዳበቃም በትግራይ ክልል በመገኘት ገንዘቡን ለማበርከትና ወገኖቻቸውን ለማጽናናት ማቀዳቸውን ገልጸው በቀጣይም የተለያዩ መሪ ቃሎችን በመጠቀም ህብረተሰቡን የማንቃትና እርዳታ የማድረግ ተሳትፏቸውን እንደሚቀጥሉ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለምሽቱ የያዝንላችሁን ጥንቅሮች እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ ቪኦኤ አማሪክ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ። ትዝታ በላቸው በአርቶቱ፣ ኤደን ገረመው በመስተንግዶ፣ ስመኝሽ የቆየ በዜናዎቹ፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Yum, yum, we come up there. Yeah, yeah, yeah.